ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አከሉ መስጂድም ነው ትምህርት ቤትም ነው። አሁን ሰዓት ትምህርት ቤት ነው የሚያገለግል ትምህርት ቤት ነው የገዛ ነው። ወደ 80 90 የሚሆኑ የአሜሪካን ሀገር ልጆች የሚማሩበት ትምህርት ቤት ነው።
ከሰሞኑ በዩናይትድ ስቴትስ ትውልደ ኢትዮጵያውያንና ኤርትራውያን የእስልምና እምነት ተከታዮች ልዩ የኢፍጣር መርሃ ግብር አከናውነዋል። ከተሳታፊዎች ጋር ያደረግነው ቆይታ በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ብርሃን ኃይሉ አብራን ትቆያለች በቅንብሩ። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያንና ኤርትራውያን መካከል ሁለንተናዊ መተጋገዝን ለማዳበር ከዓመታት በፊት የተመሰረተው ፈርስት ሂጅራ ፋውንዴሽን ባሳለፍነው ቅዳሜ መጋቢት 14 ቀን 2016 ዓ.ም ልዩ የረመዳን ጾም አጋማሽ የኢፍጣር መርሃ ግብር አከናውኗል። ዝግጅቱ ለዋሽንግተን ዲሲ እና አካባቢው ለሚገኙ የኢትዮጵያና ኤርትራ ማህበረሰብ አባላት ምስጋና ለማቅረብም ስለመዘጋጀቱ ፋውንዴሽኑ ገልጿል። በጉዳዩ ላይ ኤደን ገረመው ቀጣዩን ዘገባ አሰናድታለች።
በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልደ ኢትዮጵያና ኤርትራ ሙስሊሞች 1446ኛው የረመዳን ጾም አጋማሽን በጋራ የጸሎትና የኢፍጣር ስነ ስርዓት ለማክበር ባለፈው ሳምንት ቅዳሜ ምሽት መጋቢት 14 ቀን 2016 ዓ.ም በቨርጂኒያ ግዛት በሚገኘው አናንዴል ሁለተኛ ደረጃ ትምህርት ቤት ተሰባስበዋል። የፈርስት ሂጅራ ፋውንዴሽን የዲሬክተሮች ቦርድ ፕሬዝዳንት አቶ ጀማል ያሲን ፋውንዴሽኑ ለረጅም ዓመታት ሙስሊሙን ማህበረሰብ በልዩ ልዩ መንፈሳዊና ቁሳዊ አገልግሎቶች ሲያግዝ መቆየቱን አውስተዋል። የመሰባሰባቸው ዓላማም በስኬት ላጠናቀቁት የቦታ ግዢ አስተዋጽኦ ለበረከቱት ምስጋናን ለማቅረብ ነው።
ቢስሚላህ አልሐምዱሊላሂ ረብል ዓለሚን والصلاه والسلام على رسول الله صلى الله عليه وسلم ربي اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي السلام عليكم ورحمه الله وبركاته يا جماعه المسلمين بامريكا ناغر متغنوا ሙስሊሞች በመላለም ትገኙ ሙስሊሞች ሆኑ እንኳን ለረመዳን ወር አደረሳችሁ። አሁን የምንገኝበት ረመዳን ወር ካልተሳሳትኩኝ 14ኛው ቀን ይመስለኛል። ስለዚህ የተጋመሰ ነው ማለት ነው። ስለዚህ ረመዳን ከሪም ማለት እንፈልጋለን። ዛሬ ሁለተኛው የኮሚኒቲ ኢፍጣራችን ነው፣ የማህበረሰብ ኢፍጣራችን ነው። የዛሬ ሳምንት ቅዳሜ ቀን ማርች 16 አድርገናል ተመሳሳይ ፕሮግራም። ያኔ የፈንድሬዚንግ ፕሮግራም አድርገናል። ኦልሞስት ወደ 110 የሚሆን $1000 እንትን ብለናል። ከዛ በፊት ግን ኦልሞስት $1.5 million ሬይዝ አድርገን ማለት ነው። ፔሪድ ኦፍ 3 months, 4 months, 5 months ማለት ነው። 3 million የሚያወጣ አይተሹ ከሆነ እዚህ ጋር የምታያቸው ፖስተሮች ከኋላ ያሉት ወደ 5 acres የሆነ ወይም 20,000 square meters የሆነ ፕሮፐርቲ ኮሚኒቲው ገዝቷል። ክሎስ ቱ $3 million የአሜሪካን ዶላር ነው፣ የኢትዮጵያ ብር ሳይሆን ማለት ነው። እና ይሄን አውጥቶ ገዝቷል። ያንን የሚደግፍ ፕሮግራም አዘጋጅተን የዛሬ ሳምንት 100 ሰዎች የሚችሉትን ያህል አድርገዋል፣ ተሳትፏል። በዋነኝነት ገንዘቡን ማዋጣት ብቻ አይደለም መተን መገናኘታችን ምንድን ነው ዋናው አላማው፣ ህብረተሰቡን ማቀራረብ፣ ወንድማማችነትን ማጠናከር። ይሄ የነቢዩ ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ረመዳን መጥቶ በሚጾሙበት ጊዜ ብቻቸው በቤታቸው አያፈጥሩ።
በዋሽንግተን ዲሲ አቆጣጠር ጀንበር ስታዘቀዝቅ ከምሽቱ 7 ሰዓት ከ25 ላይ በተጀመረው የኢፍጣር ስነስርዓት ላይ ህጻናትን ጨምሮ ከ1500 በላይ ሰዎች ተገኝተዋል ይላሉ አስተናጋጆቹ። በዕለቱ ለጻሚዎች ማፍጠሪያ የቀረቡት ጣፋጭ ምግቦችም ምሽቱን አሳምረውታል። ለመርሃ ግብሩ መሳካት የፈርስት ሂጅራ ፋውንዴሽን የእህትማማቾች ቡድን አባላት ትልቅ ሚና ተጫውቷል የምትለው የተቋሙ የቦርድ አባል ጀሚላ መብራቱ ናት።
የፈርስት ሂጅራ ሲስተርስ ግሩፕ ነው በዋናነት ያዘጋጀው። የእህቶችን ስብስብ አለ። ሰው ምግቡንም ያዘጋጁት ጣፋጮችን ቴምሩን ከማረ ጀምሮ እነኛን ጣፋጭ ብስኩቶች፣ ሳምቡሳዎች ማዘጋጆች በሙሉ የእህቶች ድርሻ ነው የነበረው እና እንደምታዩ በጣም ቆንጆ በሆነ ሁኔታ ተሰናድተው የመሰለ ጣፋጭ ምግብ ጥሩ በሆነ ሁኔታ ተበልቷል። እየተበላም ነው ያለው። ዝግጅቱም ደስ የሚል ነበረ። ሁሉ ሰው በደስታና በሞራል ነው እያገለገለ ያለው። ከምግብ ያለፈ በጣም ከዛም በላይ በሆነ ሁኔታ ይሄ ሴንተር ሲገዛ ራሱ አዲስ በጣም ትልቅ ሴንተር ነው የገዛ ነው። ወንድሞች እንደነገሩሽ ይሄ ሴንተር ሲገዛ ራሱ የእህቶች ድርሻ የሚገርም ነው። እያንዳንዱ ሚናቸው እያንዳንዱ ፈንድሬዚንግ ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ሀሳብ ከማመንጨት በዚህ በዛኛ ያ ሁሉ ታስክ በጣም አብዛኛው ፐርሰንት ሊባል በሚችል ሁኔታ በእህቶች የተከናወነ ነው።
ተቋሙ በግዥ ቋሚ ንብረቱ ባደረገው በዚህ ስፍራ ከመስጂድ በተጨማሪ ከመዋለ ህጻናት እስከ አንደኛ ደረጃ ትምህርት ቤት የደረሱ ተማሪዎችን በእስላማዊ ስነስርዓት ኮትኩቶ የሚያሳድግ ትምህርት ቤት እንደሚታነጽበትም አስታውቋል። በኢፍጣር ስነስርዓቱ ላይ ስትሳተፍ ያገኘናትና የተቋሙ አጋር እንደሆነች የነገረችን ጀሚላ ተሰማ የትምህርት ቤቱ መከፈት ለማህበረሰቡ ትልቅ ፋይዳ አለው ትላለች።
የረመዳን ወቅት የምትጠያየቅበትም ወቅት ነው። በዚህ ወቅት ላይ እንግዲህ ከወዳጅ ዘመዶቻችን ጋር የምንገናኝበት ነው። ፈርስት ሂጅራ ደግሞ ሰብሳቢ አባት የሆነ ቤት ነው እና ሁሉም በየፊናው ኮሚኒቲውን ሲያገለግል ምናምን ቆይቶ እንደዚህ ደግሞ የሚሰበስበን ቤት ነው እና በዛ መልኩ መሰባሰባችን ደስ ይለናል። እንደ ኮሚኒቲ ልጆቻችን መጥተው የሌሎች የዚሁ ኮሚኒቲ ልጆች እንዲያገኙ፣ አብረው እንዲጫወቱ፣ ባህሉንም ሁሉንም ነገር የሚማሩበት ማዕከል ነው እና ደስ ብሎኛል። ትልቅ ስሜት አለው። የቤተሰብነት ስሜት አለው።
በጎርጎሮሳውያኑ 1986 የተቋቋመው ፋውንዴሽን ቀደምት መስራቾች መካከል አንዱ ሀጂ ኑሩ ኢማም ለፈርስት ሂጅራ ፋውንዴሽን መነሻ የነበረውን ሁነት እንዲያስታውሱታል።
ፈርስት ሂጅራ ሲጀመር በጣም ጥቂት ሰዎች ነበር የነበር ነው እና ታሪኩም ደግሞ የሚጀምረው እንደዚሁ አንድ ወንድማችን በአጋጣሚ ሞቶ እሱን ለመቅበር እንኳን የማንችልበት ደረጃ ነበር የደረስ ነው። ምክንያቱም ስለ ቀብር ብዙ ጊዜ ሙስሊሞች ሲሞቱ በእስልምና ስርዓት ነው መቀበር ያለባቸው፣ እንደዚሁም በክርስትናም ደግሞ እንደዚሁ ነው። ግን ያኔ ኦርጋናይዝድ ኤንቲቲ ስላልነበረ ያ ወንድማችንን መቅበር ስላልቻል ያገባት ባለቤቱ አፍሪካዊት አሜሪካዊት ነበረች፣ እነሱ እንደምንም አድርገው ቀበሩት እና ያ ነገም እኮ ወደኛ ጋር ቢመጣ እንደዚሁ መቀበሪያ እናጣለን፣ ለምንድን ነው ኦርጋናይዝድ ማን ሆነው በሚል ጀምረን ይኸው አሁን እዚህ ደረጃ ደርሰናል። እና ስንጀምር በጣም ጥቂት ነበር። አሁን ግን ይኸውና ቤት እንኳን ለእንዲህ አይነት ኦኬዥን በምናዘጋጅበት ጊዜ ትምህርት ቤት እንጂ ሆቴል የማይችለው ደረጃ ስለደረስ፣ ለዚህ ነው አሁን እዚህ ትምህርት ቤት ውስጥ እንደዚህ መሬት ላይ እየተቀመጥን ከአንድ ሺህ ሰው በላይ ሰብስበን ሁሉንም የሚያካትት ቦታ የፈለግ ነው። እና አሁን በጣም ትልቅ ደረጃ ደርሰናል። እጅግ በጣም ደስ የሚል ነው።
ተቋሙ በምስረታ ዓመታቱ ባዘጋጃቸው ልዩ ልዩ መርሃ ግብሮች ላይ ይገኝ የነበረው ሰው ከመቶ የማይበልጥ እንደነበረ ሀጂ ኑሩ ያስታውሳሉ። የአሁኑ መሰባሰብም የተሳካውን የቦታ ግዢ ለማመስገን ቢሆንም ተጨማሪና ተከታታይ ድጋፍ እንዲደረግም ሀጂ ኑሩ ጥሪ አድርገዋል።
እዚህ አካባቢ ላሉ ሙስሊሞች፣ በአሜሪካን ሀገር ያሉ ሙስሊሞች በሙሉ ማስተላለፍ ፈልገው እኛ አሁን ትልቅ ቤት ይዘን እዳዎች አሉብን እና እነዛን እዳዎች በአጭር ጊዜ ውስጥ መክፈል ስላለብን ሁሉም በእኛ ላይ እንዲረባረብና እኛ ደግሞ ያን እዳ ከከፈልን በኋላ ለሌሎቹ አርአያ ሆነን ደግሞ እነሱን መርዳት እንዳለብን ስለምናውቅ እባካችሁ ተባበሩን እንላለን። ይህ ጥሪ ደግሞ ለሙስሊሞች ብቻ አይደለም፣ ነው ለኢትዮጵያውያን በጠቅላላው። እንደው ከእዳ የምንወጣበትን መንገድ አሁን አንዳንድ ሲስተማቲክ የሆኑ መንገዶች እየፈጠርን ነው፣ ያንን ለማድረግ የምንሞክረው እና በዛ ላይ ትብብር እንጠይቃለን።
የፋውንዴሽኑ የቦርድ ፕሬዚዳንት አቶ ጀማል ያሲን ለተመዘገበው ስኬት የማህበረሰቡ ተሳትፎ ከፍተኛ እንደነበረ ገልጸው አመስግነዋል።
ማዕከሉ መስጂድም ነው ትምህርት ቤትም ነው። በአሁኑ ሰዓት ትምህርት ቤት ሆኖ የሚያገለግል ትምህርት ቤት ነው የገዛ ነው። ወደ 80-90 የሚሆኑ የአሜሪካን ሀገር ልጆች የሚማሩበት ትምህርት ቤት ነው። ላይሰንስ የሆነ ትምህርት ቤት ወደ 12 ክፍል ያለው አለ። እንደገና ደግሞ እዚህ ላይ እንደምታየው ሙሰላ የሚሆን መስጂድ የሚሆን ባለ ሁለት ለብል አለ። እዚህ አካባቢ ያለውን የፈርስት ሂጅራ ማህበረሰብ በሙሉ በጣም አድርገን ማመስገን እንፈልጋለን። ኸይር ስራቸውን፣ ሰደቃቸውን፣ ኮንትሪቢሽናቸውን፣ ስጦታቸውን በሙሉ አላህ ይቀበል ማለት እንፈልጋለን። ስለዚህ ወደፊትም ቢሆን እንደዚህ አይነት ጥሪዎች ይኖሩናል። ለዛ ጥሪ መልስ በጎ የሆነ መላሳቸው እንደሚሰጡ ባለሙሉ ተስፋ ነን። ለወዲሁ ግን ከአሁኑ ግን ማመስገን እንፈልጋለን። አላህ ስብሃነ ወተዓላ ይስጣችሁ፣ ጀዛከላህ ኸይር ማለት እንፈልጋለን።
ፈርስት ሂጅራ ፋውንዴሽን ከዚህ ቀደም በዋሽንግተን ዲሲና አካባቢው ሁለት መስጂዶችን አቋቁሟል። ይህ የአሁኑ ሶስተኛው ሲሆን እስከ 3 ሚሊዮን የአሜሪካ ዶላር የሚያወጣና አገልግሎቱም የላቀ እንደሚሆን ታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ ለቀደመው ዘገባ። ከ50 ዓመታት በላይ ያስቆጠረው የባቢሌ የዝሆኖች መጠለያ ጣቢያ በቅርቡ በግዛት ውስጥ ሊደረጉ ታቅዶ የነበሩ የግንባታ ስራዎች እንዲቆሙ መደረጉን ተከትሎ በዝሆኖች ላይ የተጋረጠው አደጋን መቀልበስ እንደቻለ ይነገራል። ይሁንና ግንባታው ከመቆሙ በፊት የደረሰው ውድመትና ከአጎራባይ ስፍራ ነዋሪዎች በኩል የተደቀኑ አደጋዎች ለጣቢያው አዲስ ተግዳሮትን ፈጥረውበታል። ይህን የተመለከተውን ዘገባ ስመኝሽ ቆይታ አሰማናለች።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጦጣ ጥቢ እንስሳትና ከ222 በላይ የአዕዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ ዓመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ ዓመት ደኑን የመነጠረና ከግማሽ ምዕት ዓመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል።
ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው ያ አካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም ዓመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሃብሊቴት ልታደርጊ የምትችው ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት የኢንቨስትመንት ከዛ አካባቢ እንዲወጣ።
በምስራቅ ሐረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሐረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ።
ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጡ አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሐረርጌ ዞን አመራሮችም ጉልህ ተሳትፎ ነው የነበራቸው።
የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ህይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ።
በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቅድም እንደነገርኩሽ ወደ የረር ወንዝም መተላለሻ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎችና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት፣ በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን የማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደ ነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ከአሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው።
በኦሮሚያና በሶማሌ ክልሎች መካከል የሚገኘውና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገወጥ መንገድ የሰፈሩ ሲሆን በአሁኑ ወቅት 75% የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ።
በዋናነት የባቢሌ ዝሆኖች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልልና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያም በኩል በሁለቱም እንደ ፉክክር አይነት ነው በብዛት ሰዎች እየገቡ ስለሆነ አሁን እጅግ በጣም የሚከብድና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረትና ከባድ ግብር የሚፈልግ ጉዳይ ነው። አሁን የህገወጥ ሰፋሪ ይዛታቸው ይሄ ነው ብሎ አሁን ለመገመት ያስቸግራል። ቀን ወደ ቀን በጣም እየጨመረ እየሄደ በመሆኑና ከቁጥጥር ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው።
የባቢሌ ዝሆኖች መጠለያ ሲመሰረት ከስድስት መቶ በላይ ዝሆኖች የነበሩ ሲሆን አሁን 300 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
አሁን ዝሆኖች ከሚኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅለው ሰዎችን እየገደሉም እያቆሰሉ ከሰዎች ጋር ከፍተኛ ጦርነት ከፍቶ ነው እየኖሩ ያሉት። ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን 2016-13 ሰዎች ህይወታቸውን አጥተዋል። በዚሁን ማለት ነው 6 ዝሆኖች ተገለዋል። ይሄ ማለት በጣም ከባድ ጦርነት ነው በሰዎች እና በዝሆኖች መካከል እየተጀመረው።
በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ.ም ወደ 780 አባወራዎችን ወደ ኦሮሚያ፣ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም ይህ ስራ ተጠናክሮ ባለመቀጠሉና በመሃል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል።
መጠለያውም ህጋዊ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠ ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገወጥ ሰፈራው የተለየ ትርጉም ስላለው ነው በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበትና የባቢሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው።
አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ።
መጠለያው የማይከበር ከሆነ፣ ዳር ግንባሩ የማይከበር ከሆነ፣ ቤቱ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኝነት ቢገድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው የሆነ ሀብት አላቸው፣ የራሳቸው መምሪያ ስላላቸው ቀላል ነው እና ይህ ትኩረት ይፈልጋል። እናንተ የምትሆኑ ድምፅ እንዲትሆኑ ጠይቃለሁ።
ይህን ለሰው ልጆች ህልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን በእጅጉ አመሰግናለሁ። ብዙም ባልራቀው ዘመን ሰዎች ደብዳቤ የሚጽፉት በእጃቸው ነበረ። ይሁንና በቴክኖሎጂ እንደተጋረዱት በርካታ ነገሮች ሁሉ በእጅ መጻፍ ከወትሮ በተለየ እየተለመደ መሆኑም እየቀነሰ መጥተዋል። አሁን ላይ ቴክኖሎጂ እኒያን ደብዳቤዎች መጻፍ ጀምረዋል። ጁሊት አቦ ያዘጋጀችውን አንድ ዘገባ በመቀጠል እናሰማችኋለን። የጥንት የጠዋቱ ደብዳቤን በእጅ መጽሐፍ ባህል ዳግም እያንሰራራ ነው። ደብዳቤ በእጅ መጽሐፍ በአንድ ወቅት የየዕለት የህይወት አካል ነበረ፣ ሰውኛ ንክኪውን ትቶ። አሁን ላይ ደግሞ ኮምፒውተሮች ይህን ተግባር ቀላልና ቀልጣፋ አድርገውታል። ፊኒክስ ላይ መሰረቱን ያደረገ አንድ ኩባንያ ትክክለኛ ብዕር በመጠቀም በተጠቃሚው ምርጫ ፊደላትን በሚጽፉ ሮቦቶች ድጋፍ ያንን ባህል እንዲያንሰራራ አድርጓል። ዴቪድ ዋክ ሃንድሪትን የተባለው ኩባንያ መስራችና ዋና ኃላፊ ናቸው።
I think what's old is new again. Receiving a handwritten note
በአንድ ወቅት አሮጌ የነበረው
አሁን ላይ አዲስ ሆነ ይመስለኛል። በጅት ጻፈ መልእክት መቀበል አይን ብቻ ሳይሆን ስሜትን ይማርካል። ይሄ ትልቅ ነገር ነው።
ዋና ደንበኞቻቸው ከደጋፊዎቻቸው ጋር ጠንካራ ግንኙነት ለመፍጠር በጅት ጻፉ ደብዳቤዎችና የመስጋና ማስታወሻዎችን የሚጠቀሙ ለትርፍ ያልተቋቋሙ ተቋማት ናቸው።
ተቋማት የድጋሚ ልገሳ እንዲደረግላቸው ያግዝ ዘንድ እኛ ያነጣጠርንባቸው ተቋማት ለትርፍ የተቋቋሙ አይደሉም። ለትርፍ ያልተቋቋሙ ተቋማትን ከሚገጥሟቸው ትልቅ ተግዳሮቶች መካከል አንዱ የድጋሚ ልገሳ መቶኛ ከ50% ዝቅ ያለ መሆኑ ነው። ሰዎች በድጋሚ የማይለግሱበት አንደኛው ምክንያት በቅጡ እንደተመሰገኑ ስለማይሰማቸው ነው። እኒህ ለትርፍ ያልተቋቋሙ ድርጅቶች በእጅ ጽሑፍ መልእክቶች ይበልጡኑ ትርጉም ባለው መንገድ ለጋሾቻቸው ይደርሱ ዘንድ እናግዛቸዋለን።
በራስ አዘዝ ወይም አውቶማቲክ መሳሪያ የእጅ ጽሑፎ ሰዎችን ማስፈር አዲስ ነገር አይደለም። የቀደሙት ፕሬዚደንት ቶማስ ጄፈርሰን ፖሊግራፍ የተሰኘውን መሳሪያ በአውሮፓውያኑ 1800ዎቹ በመጠቀም የተለዋወጧቸውን መዛግብቶቻቸውን ቅጂ ለማስቀመጥ ይሞክሩ ነበረ። ጄፈርሰን መሳሪያውን እንደ መታሃት ቴክኖሎጂ ቆጥረውታል። ራሳቸውም የፈጠራ ባለሙያ የሆኑት ፕሬዚደንቱ ለእንግሊዛውያኑ የመሳሪያው ፈጣሪዎች የማሻሻያ ምክሮችንም ይለግሱ ነበረ። ከ200 ዓመታት በኋላ ሂደቱ የማሽን ቋንቋና የላቁ ቴክኖሎጂዎች አመራረትን አካቷል።
ቴክኖሎጂው የ3D ህትመት በጨረር መቁረጥ ብልሃቶችንና ለሮቦቱ በእውቅ የተሰራ ኤሌክትሪክ ትስስር ሳንቃን አካቷል።
በመልእክታቸው ውስጥ ምን ማስፈር እንዳለባቸው ለማወቅ እርዳታ ካስፈለጋቸው በቻት ጂፒቲ መዋቅሩ በኩል የተሻሉ መልእክቶችን በማፍለቅ እንዲረዳቸው የሰው ሰራሽ ልቀት ቁልፉን መምረጥ ይችላሉ። ተጠቃሚዎች ሮቦቶች በእጅ የሚጻፉ መልእክቶችን ግላዊ የንክኪ አፍታዎች ሙሉ በሙሉ መተካት ባይችሉም የሃንድሬትን ኩባንያ ባልደረቦች ግን ወደዚያው እየተጠጉ እንደሆነ ያምናሉ።
Thank you. ነው።